ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
እንኳን ለአዲሱ 2011 ዓመተ ምህረት አደረሳችሁ አድማጮቻችን።
እንኳን ከዘመን ዘመን በሰላምና በመግባባት መንፈስ አሸጋግራችሁ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 1 2011 ዓመተ ምህረት ዝግጅታችን ጀመረ።
ዛሬ መስከረም 1ን ዩናይትድ ስቴትስ እያሳለፈች ያለችው በሐዘንና በትካዜ መንፈስ ነው።
ዛሬ ልክ የዛሬ 17 ዓመት በተፈጸመባት የሽብር ጥቃት ኒውዮርክ፣ ቨርጂኒያና ፔንሲልቬኒያ ውስጥ 3000 የሚሆኑ ልጆቿና ከሌሎችም ሀገሮች አሜሪካ አውሮፕላኖች ውስጥ ተሳፍረው የነበሩ ተሳፋሪዎች ተገለውባታል።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። አስተናጋጆቻችሁ
ጤና ይስጥልን ቆንጂት ታዬ ነኝ።
ሶሎሞን አባተም አብረናለን። የዕለተ እንቁጣጣሽ 2011 ዓመተ ምህረት ዝግጅታችን አሁን ጀመረ። በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማቡሬና በሰሜን የሰርሃ ዛላምበሳን የመገናኛ ኬላዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዛሬ ከፍተዋል።
ድንበር አካባቢ የነበረው ምሽግ አፍርሰን በጋራ ዳስጥለን በጋራ አዲስ አመት ተቀብለናል። እንግዲህ አላማው ሰላም ምን ያክል ጉልበት እንዳለው ከንግግር ባለፈ በተግባር ማየት ይችላል ዛሬ።
ጠቅላይ ሚኒስትር አብይ አህመድ ሁለቱን መተላለፊያዎች ከከፈቱ በኋላ ቦሌ ዓለም አቀፍ አውሮፕላን ጣቢያ እንደደረሱ ከሰጡት መግለጫ የተቀነጨበ ነው ያሰማናችሁ። ዘገባውን በአብይ ርዕስ ይዘናል።
ፊት ለፊት እንተያይ ነበር። አሁን ለምሳሌ ያጎቴ ልጅ ሙቶ እየተቀበረ ያለ በአይናችን በቃ ቁመን እያነባን ነበር። ሄደን ግን መቅበር አልቻለም።
ከዛላምበሳ ነዋሪዎች አንዱ አቶ ዮናስ ፍሳዬ የዚህም ዘገባ በአብይ ርዕስ ተካቷል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በመግቢያው እንደሰማችሁት በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን የሰርሃ ዛላምበሳን የመገናኛ ኬላዎች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ በዛሬው ዕለት ከፍተዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ስለዚህ ታሪካዊ ክንዋኔ በትዊተር ባወጡት መግለጫ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ባካሄዷቸው ስነ ስርዓቶች የድንበር ማቋረጫ ኬላዎቹ መከፈታቸውን ተናግረዋል። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ አቶ ፍጹም አረጋም ኢትዮጵያ አዲሱን 2011 ዓመተ ምህረትን በተቀበለችበት በዛሬው ዕለት በተከናወኑት የድንበር ኬላዎች መከፈት ስነ ስርዓቶች ጠቅላይ ሚኒስትር አብይና ፕሬዚደንት ኢሳያስ ጎን ለጎን ሲራመዱ የሚያሳዩ ፎቶዎችን በትዊተር ገጻቸው ላይ አውጥተዋል። በኢትዮጵያና ኤርትራ ድንበር ዛላምበሳ አካባቢ የሁለቱ ሀገሮች ህዝቦች አዲስ አመትን በጋራ ያከበሩ ሲሆን ለ20 አመታት ተለያይተው የቆዩ ቤተሰቦች ተገናኝተዋል። በበዓሉ ላይ ከሁለቱም ሀገሮች በሺዎች የተቆጠሩ ሰዎች መገኘታቸው ተገልጿል።
የዛሬ 17 አመት መስከረም 1994 አመተ ምህረት በኒውዮርክ፣ ቨርጂኒያ እና ፔንሲልቬኒያ ላይ ጥቃት አድርሰው ወደ 3000 ሰው የሚጠጋ ሰው የተገደለበት የመስከረም አንድ የዝክር ስነ ስርዓት ዛሬ እየተከናወነ ይገኛል። ፕሬዚደንት ዶናልድ ትራምፕ እና ምክትል ፕሬዚደንት ማይክ ፔንስ በተለያዩ ስፍራዎች እየተከናወኑ ባሉ የዝክር ስርዓቶች ላይም እየተገኙ ናቸው። ከዋሽንግተን ዲሲ ወጣ ብሎ በሚገኘው ፔንታገን ዛሬ በተካሄደው የመታሰቢያ ስነ ስርዓት ላይ ምክትል ፕሬዚደንት ማይክ ፔንስ እና የመከላከያ ሚኒስትሩ ጂም ማቲስ ተገኝተዋል። ኒውዮርክ ውስጥም ሁለቱ መንታ ህንጻዎች ቆሙ በነበሩበት ግራውንድ ዜሮ ተብሎ በተጠራው ስፍራ ስፍራ በተካሄደው የመታሰቢያ ስነ ስርዓት ላይ በሽብር ጥቃቱ ወቅት የተገደሉ ሰዎች ስሞች በትካዜ በታጀበ መንፈስ ተነበዋል። ፕሬዚደንት ዶናልድ ትራምፕ በተገኙበት ሻንክስቪል ፔንሲልቬኒያ በሚገኘው የመታሰቢያ አውድ ላይ ሰይጣናዊ አድራጎቶች ሲሉ የጠሯቸው ጥቃቶች አሜሪካን መንፈስ ወይም ለነጻነት ያላትን ቁርጠኝነት አልሰበሩትም አይበግሩትም ብለዋል። ዘገባ ይኖረናል ወደኋላ።
ኬንያ በህገወጥ በሀገሯ የሚኖሩ የውጭ ዜጎች ላይ ያደረገች ያለውን አሰሳ እንደምትቀጥል አስታውቃለች። የኬንያ የሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ ማቲያንጊ በኬንያ የሚገኝ ማናቸውም የውጭ ዜጋ ተገቢ የመኖሪያ ፈቃድ ከሌለው ወደ ሀገሩ እንዲመለስ ይደረጋል ብለዋል። ገልሞ ዳዊት ተጨማሪ ልኳል።
የኬንያ ኢሚግሬሽን አሃዝ እንደሚያሳየው በኬንያ ከመቶ ሺህ በላይ የውጭ ዜጎች ይኖራሉ። ከነዚህ ግን ህጋዊ የመኖሪያና የስራ ፍቃድ ያላቸው 34000 ብቻ ናቸው። ይህን ተከትሎ የአገሪቱ መንግስት ካለፈው ግንቦት ወር አንስተው የውጭ ዜጎች የስራ ፍቃድ ፍተሻ የጀመረ ሲሆን በኬንያ ከሚኖሩ 34000 የውጭ ዜጎች 18000 የሚሆኑት የመኖሪያና የስራ ፍቃዳቸውን አስፈትሸዋል። የኬንያ ሀገር ውስጥ ጉዳይ ከሀገሩ ፖሊስ ጋር በህገወጥ በሀገሩ የሚኖሩ የውጭ ዜጎችን በቁጥጥር ስር ማዋል ላይ ይገኛል። ባለፈው ሰኔ አጋማሽ በህገወጥ በኬንያ ንግድ ስራ ላይ ተሰማርተው የነበሩ 41 የውጭ ዜጎች ወደ ሀገራቸው እንዲመለሱ የተደረገ ሲሆን አሁንም ባለፈው ነሐሴ ወር መጨረሻ 29 የውጭ ዜጎች ተይዘው ከኬንያ ተባረዋል። ስለ የውጭ ዜጎች የስራ ፍቃድ ፍተሻ ትላንት መግለጫ የሰጡት የኬንያ ሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ መቲያንጊ ኬንያ በህገወጥ በሀገሯ የሚኖሩትን የውጭ ዜጎች ላይ የምታደርገውን ዘመቻ እንደምትቀጥል ተናግረዋል።
We go to Meru and find people from some countries in the Middle East and
አሁን ኬንያ ሜሩ የሚባል ቦታ ብትሄድ ከመካከለኛው ምስራቅ የመጡ ብዙ ሰዎችን ታገኛለህ። ስትጠይቃቸው በንግድ ስራ ላይ ተሰማርተው እንዳሉ ነው የሚነግሩህ። የስራ ፈቃድ እንዳላቸው ስትጠይቃቸው ደግሞ ምንም የላቸውም። እንዴት ነው አንድ ሰው በሌላ ሀገር ውስጥ ያለ ምንም ፈቃድ የሚሰራው የሚኖረው? ስለዚህ የውጭ ዜጎች ፈቃድ እንዳላቸው መፈተሻችንን ግልጽ ማድረግ ፈልጋለሁ። ይሄ እየወሰድን ያለነው እርምጃ የሚቀጥል ነው የሚሆነው። ወደ ኋላ የምንለው ምንም ነገር የለም። ይህንንም በኢሚግሬሽን የሥራ ኃላፊዎች በኩል ግልጽ አድርገናል።
የሥራ ፍቃድ ፍተሻውን ተከትሎ የኬንያ ኢሚግሬሽን እንዳሳወቀው ካሁን በኋላ ወደ ኬንያ ለሥራ ጉዳይ የሚመጡ ማናቸውም የውጭ ዜጎች የሥራ ፍቃዳቸውን እንዲሁም ቪዛቸውን በአገራቸው ነው እንዲከታተሉ ውሳኔ አስተላልፈዋል። ከኬንያ ሀገር ውስጥ ጉዳይ ቢሮ የተገኘ መረጃ እንደሚያሳየው በቅርቡ ከኬንያ የተባረሩ የውጭ ዜጎች የመካከለኛው ምስራቅና የሩቅ ምስራቅ እስያ ሀገሮች ዜጎች ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው አመሰግናለሁ። በቅርቡ በሜዲተራኒያን ባህር ሊቢያ ጠረፍ ላይ ከ100 በላይ ፍልሰተኞች ተሳፍረውባት የነበረች የጎማ ጀልባ ተገልብጣ ሁሉም መሞታቸው ተገለጠ። ድንበር የለሽ ሐኪሞች የሚባለው ቡድን እንዳስታወቀው በዚህ የአውሮፓውያን የወር በመስከረም ወይም በሴፕቴምበር መጀመሪያ ላይ በደረሰው አደጋ የሞቱት ፍልሰተኞች የሱዳን፣ ግብጽ፣ ሊቢያ፣ ማሊ፣ አልጄሪያና ካሜሩን ዜጎች ናቸው።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በሚወስዷቸው ውሳኔዎች አሰጣጣቸውና አስተዳደራቸውን አስመልክቶ የተጻፈ አዲስ መጽሐፍ ዛሬ ሽያጭ ላይ ውሏል። መርማሪ ጋዜጠኛ ባብ ውድዋርድ የጻፈውና እጅግ ከፍተኛ ትኩረት ካገኙ መጽሐፍት ዝርዝር ውስጥ የገባው ፊር ትራምፕ ኢን ዘ ዋይት ሃውስ የተባለው መጽሐፍ አንድ አመት ከስምንት ወር በሆነው የፕሬዝደንት ዶናልድ ትራምፕ የተመሰቃቀለ አስተዳደር ላይ እጅግ የሰላ ሂስ ያቀረበ ነው። የቀደሙ 7 አስተዳደሮችን የተመለከቱ መጽሐፍት የጻፈው ጋዜጠኛ ባብ ውድዋርድ ከ50 አመታት ገደማ በፊት የዋሽንግተን ፖስት ጋዜጣ ሪፖርተር ሳለ በዋይት ሃውስ አስተዳደር ምግባረ ብልሹ ተግባር ዙሪያ ባቀረባቸው መርማሪ ዘገባዎች ስመጥርነትን ያተረፈ ነው። ዘገባዎቹ ፕሬዝደንት ሪቻርድ ኒክሰን ስልጣን እንዲለቁ አስተዋጽኦ ማድረጋቸው አይዘነጋም። ባብ ውድዋርድ ለኤንቢሲ ቴሌቪዥን በሰጠው ቃለ መጠይቅ እንደ ፕሬዝደንት ትራምፕ በዚህ ደረጃ ካለ እውነታ የራቀ ፕሬዝደንት አይቼ አላውቅም ማለቱ ተጠቅሷል። ፕሬዝደንት ትራምፕ መጽሐፉን ፌዝ ሲሉ ነቅፈውታል። እንደተለመደው በኔ ላይ የተነጣጠረ ጥቃት ነው ሲሉም አጣጥለዋል። መጽሐፉ ከወዲሁ አማዞን ላይ በሽያጭ ቁጥር 1 ሆኗል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ከባድ ዝናብ የያዘ እጅግ አደገኛ የውቅያኖስ ማዕበል ሃሪኬን ፍሎረንስ ተብሎ ተጠርቷል። አደጋ ውስጥ ገኛለች በመስራቃዊ የአትላንቲክ ውቅያኖስ ዳርቻው አካባቢ። በሶስት ግዛቶቿ ላይ ከባድ ጉዳት ሊያስከትል የሚችል ማዕበል ወይም ሃሪኬን እንደሆነ የአየር ሁኔታ ተንባዮች እያስጠነቀቁ ነው ተብሏል። አጠራጥር ላሉት ዜናዎች ቆንጅት።
የሄጉ የዓለም አቀፍ የወንጀል ፍርድ ቤት ICC ዩናይትድ ስቴትስ ጦር ሰራዊትና የስለላ አባላቷ አፍጋኒስታን ውስጥ የጦርነት ወንጀል ፈጽመዋል በተባለው ውንጀላ ዙሪያ ምርመራ ቢያካሂድ በምንም አይነት አንተባበርም ስትል ዩናይትድ ስቴትስ አስታውቃለች። የብሔራዊ ጸጥታ አማካሪ ጆን ቦልተን ዋሽንግተን ውስጥ ለወግ አጥባቂው ፌዴራሊስት ሶሳይቲ የተባለው ድርጅት ጉባኤ ላይ ባሰሙት ንግግር ዓለም አቀፉ ፍርድ ቤት በአሜሪካውያንም ሆነ ፍርድ ቤቱን ያቋቋመውን ውል ፈጽሞ ያልፈረሙ ሌሎች ሀገሮች ህዝቦች ላይ የመዳኘት ምንም አይነት ስልጣን የለውም ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 1 2011 ዓመተ ምህረት ምሽት ፕሮግራም ነው።
ህዝብን ማዕከል ያደረገ ትስስር በመፍጠር የሀገሪቱን የኢኮኖሚ አቅም መገንባት እንደሚቻል አንድ የኢኮኖሚ ባለሙያ ጥቆማ አቅርበዋል።
ኢትዮጵያ ብዙ ጊዜ ስንናገር ኢትዮጵያ ሞዛይክ ናት እንላለን። ሞዛይክ ማለት ብዙ ስብጥር ህዝብ ያለበት ማለት ነው። ይሄ እንቁ ነው። ለእኔ ጉራጌ፣ ወላይታ፣ አማራ፣ ትግሬ፣ ኦሮሞ፣ ሶማሌ ብርቅ ነው። ብርቅ ህዝብ ነው። ያነ ካፒታል ነው በነገራችን ላይ።
ዶክተር አክሎግ ቢራራ ናቸው። በንግድና ምጣኔ ሀብት ክፍለ ጊዜ ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን የሰርሃ ዛላምበሳን የመገናኛ ኬላዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዛሬ ከፍተዋል። ጠቅላይ ሚኒስትር አብይ አህመድ ሁለቱም መተላለፊያዎች ከከፈቱ በኋላ ቦሌ ዓለም አቀፍ አይሮፕላን ጣቢያ እንደደረሱ መግለጫ ሰጥተዋል። ዘገባውን ጽዮን ግርማ ታቀርበዋለች።
ከስነ ስርዓቱ መልስ ዛሬ በቦሌ ዓለም አቀፍ አውሮፕላን ጣቢያ ለጋዜጠኞች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከፍተኛ ስሜት የተቀላቀለበት መሆኑን ገልጸዋል።
የእኛና የኤርትራ ሰራዊት ተቃቅፎ የጨፈሩበት፣ ያለቀሱበት፣ የሁለቱ ሀገር ባንዲራ በክብር የተውለበለቡበት እጅግ በጣም ደስ የሚል ጊዜ ነበረን። እዚያ ጨርሰን ወደ ዛላምበሳ በመሄድ ዛላምበሳ አካባቢ በኤርትራ በኩል ያሉ የኢሮብ ህዝቦች እና በኢትዮጵያ በኩል ያሉ የኢሮብ ህዝቦች እንደዚሁም በሁለቱም በኩል ያሉት የትግራይ ህዝቦች የኢትዮጵያና የኤርትራ ሰራዊት ሁለታችንም ባለንበት እንዲሁ ተመሳሳይ አዲሱን ዓመት የመቀበልና የኤርትራ ትራንስፖርቱን በይፋ የመጀመር ስራ ተሰርቷል።
የሁለቱ አገሮች መሪዎች ቀደም ብሎ የዛሬውን የዘመን መለወጫ በዓል በጋራ ለማክበርና ላለፉት 20 ዓመታት ለይተዋቸው የቆዩትን አጥሮችንም ለማፍረስ ተስማምተው እንደነበር ጠቅላይ ሚኒስትር አብይ ጨምረው ተናግረዋል።
ዛሬ ድንበር አካባቢ የነበረው ምሽግ አፍርሰን በጋራ ዳስጥለን በጋራ አዲስ ዓመት ተቀብለናል። እንግዲህ አላማው ሰላም ምን ያክል ጉልበት እንዳለው ከንግግር ባለፈ በተግባር ማየት ይችላል። ዛሬ ህጻናት፣ አረጋውያን፣ ወታደሮች፣ አማርኛ የማይሰሙ ትግርኛ የማይሰሙ ሰዎች በደስታ ምን ያክል እንዳነቡ ስናይ ሰላምን ሰው ለምንድን ነው ጠልቶ ወደ ጦርነት የሚገባው የሚል ጥያቄ እንድናነሳ ያደርጋል። ሁለተኛው አዲስ ዓመት ስንቀበል አዲስ ተስፋ ስላለ ሰላምና ተስፋን ደርቦ መቀበል ከጥሩም ተበቀን ስራ አጋሽ ስለሚሆን በዓሉን በጋራ ማክበር አስፈልጓል።
የኢትዮጵያና የኤርትራ ወታደሮች የነበሩበት ሁኔታ እጅግ አሳዛኝ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ።
እጅግ የሚያሳዝን ነው። የሁለቱ ሀገር ወታደሮች ለአመታት በምሽግ ውስጥ ከፍተኛ ሙቀት ባለበት ምሽግ ውስጥ ተቀምጠዋል። ወንድሞቻችን ናቸው። እኛ አዲስ አበባ ሆነን እንደምናስበው አይደለም። በጣም ተቆራዋል፣ በጣም ከስተዋል። በጣም በሚያሳዝን ሁኔታ ነው ያሉት።
ከእድሜያቸው በላይ አርጅተዋል። የሆነበት ዋናው ምክንያት የባንዲራ ክብር ነው። የሁለቱ ባንዲራ እኩል ሲውለበለቡ ስናይና ሁለቱም ባንዲራ ከጦርነት ውጭ ከጸብ ውጭ ከጥላቻ ውጭ በፍቅርና በሰላም እኩል እንዲውለበለቡ ማድረግ የሚያስችል ብቃትና ሞራል ይያለ በተቃርኖ የተሰራው ስራ አሳዛኝ ነው።
ከዓመታት በፊት የተካሄደው የኢትዮጵያና የኤርትራ ጦርነት እንዳይደገም ትምህርት የምንወስድበትም ነው ብለዋል ጠቅላይ ሚኒስትሩ።
ድጋሚ ለጦርነት መነሳሳ ነው የለብንም። ከኤርትራም ይሁን ከሶማሊም ይሁን ከሱዳንም ይሁን እርስ በርሳችንም ይሁን ሰው ለመግደል የምንበረታ መሆን የለብንም። ለምረታ የሚገባው ወቀታችን ጉልበታችንን ሰብስበን አድርገን ምራብዝ በማገዝ ነው በመርዳትና ራስ በመቀየር ነው። ይሄን በሁለቱም ወገን ያሉ መሪዎች የተሳተፉ ሰዎች ያዩት ይመስለኛል። በግሌ በቀጣይም ሰላም እናስበው የሰላም የልማትና የዲሞክራሲ ስራ መሰረት እንዲይዝና ሰላምን ከፍ አድርገን እናስብ። ከሰላም ውጭ ልማት እንደሌለ ሰላምና ልማት የሚባለው ደግሞ ለህዝብ እንደሆነ ሰላምና ልማት ማረጋገጥ ህዝብ ተጠቃሚ የማይሆን ከሆነ ያን ማረጋገጥ ደግሞ የሚቻለው በትብብር ብቻ በመደመር ብቻ። ሰላምና ልማት ለህዝብ ካልዋለ ህዝብ ለሚጠቀምበት ነገር በትብብር ካልሆነ ማረጋገጥ አይቻልም።
የኢትዮጵያ መከላከያ ሰራዊት ኤርትራን በሚያዋስነው ድንበር ላይ የነበረውን ውጥረት የተሞላው የጦርነት ስሜት አርግቦ ወደ ካምፖቹ በመሰብሰብ የሚያገግምበት ጊዜ ይሆናል ብለዋል። የኤርትራ ሰራዊትም ተመሳሳይ እርምጃ እንደሚወስድ ተናግረዋል። በተጨማሪም በኢትዮጵያ በኩል ሰራዊቱ ሙሉ በሙሉ ራሱን እስከሚያደራጅ ያካባቢውን ገበሬን በማገዝ የልማት ስራ ላይ እንደሚሳተፍ ገልጸዋል። ከዚያም የመከላከያ ሰራዊቱን ብቃት ለማሟላት እንደገና የማዋቀርና ዘመናዊ የማድረግ ስራ እንደሚሰራም አስመረውበታል።
በኢትዮጵያና ኤርትራ ድንበር ዛላምበሳ አካባቢ ላይ የሁለቱ ሀገሮች ህዝቦች አዲስ ዓመትን በጋራ አክብረዋል። ለ20 ዓመታት ተለያይተው የነበሩ ቤተሰቦችም በዛሬው ዕለት ተገናኝተዋል። በበዓሉ ላይ በሺዎች የሚቆጠሩ የሁለቱ ሀገሮች ህዝቦች ተገኝተዋል። የመቀሌ ዘጋቢያችን ሙሉጌታ አጽብሃ የሚከተለውን ዘገባ አድርሶናል።
አዲስ ዓመት 2011 በዓል ለዛላምበሳ አካባቢው ህዝብ እንዳለፉት 20 ዓመታት አልነበረችም። ለ20 ዓመታት ያህል ህዝቡ ሰልችቶት የነበረው የጥይት ድምጽና ስጋት አሁን የለም። የሰላምና የእርቅ ድምጽ ሲሰማ ነው ያለው። ከወንድሞቹ ከኤርትራውያን ጋር አብሮ አዲስ ዓመትን አክብሯል። የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ፣ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ ባለስልጣናት በተገኙበት እንዲሁም ከኤርትራው ወገን በሺዎች የሚቆጠሩ ህዝቦች መከላከያ ሰራዊትም በተገኘበት በዓሉን አክብሯል። በበዓሉ ለመሳተፍ የመጡ የሁለቱ ሀገራት መሪዎች የኢትዮጵያና የኤርትራ ብሔራዊ መዝሙር ከተዘመረ በኋላ መልእክት ሳይስተላልፉ በመጡበት ሄሊኮፕተር ነው የተመለሱት። መሪዎቹ በኤርትራ ሰርሃ በተባለው መንደርም ሄደው ከነዋሪዎች ጋር በበዓሉም ተሳታፊ ሆነዋል። ዮናስ ፍስሃዬ የዛላምበሳ ከተማ ነዋሪ ነው።
ቤተሰቦቼ ሁሉም ተገናኝተናል። በጣም ደስ ይላል። ማለት በእንባ ነው የገለጽ ናፍቆታችን፣ ፍቅራችን ያው የነበረውን ሁሉም እንትን ናፍቆታችን በእንባችን ነው የገለጽነው። አክስቴ ያገኘውኝ አጎቴ እንዲሁም የአክስቴ ልጆች በጣም ብዙ ነው ያገኙኝ። አጎቴና አክስቴ አሁን እዚህ ገለባ ስለሆኑ ገለባ ደግሞ የገለባ መሬት ረግጠህ ነው ዛላምበሳ የምትገባው። ፊት ለፊት ነው ደግሞ የነሱ መጨረሻ። ወደ ዛላምበሳ የቀረበ ቤት የነሱ ናቸው። እኛ ደግሞ ዛላምበሳ እስካለን ድረስ ፊት ለፊት እንተያይ ነበር። አሁን ለምሳሌ የአጎቴ ልጅ ሙቶ እየተቀበረ ያለ በአይናችን በቃ ቁመን እያነባን ነበርን። ሄደን ግን መቅበር አልቻልንም። እነሱም ደግሞ ያዩን ነበር። እንደሱ አይነት ሀዘን አይቼና ሰምቼ አላቅም። ወንድም ከጎን ሲለይም እንደሱ አታዝንም። ምክንያቱም ቀብርም አልሄድንም። ኢቭን ለቅሳችን አብረን ስላላሳለፍን በጣም ስሜቱ በጣም የከፋ ነው። የሁለቱም ህዝብ እዚህ ደቡብ አካባቢ ያለው ማለት ነው ድንበር ላይ ያለውን ሁሉም አስተሳሰቡ በጣም ተጎድቷል። ካሁን በኋላ ይሄንን ሰላም መጥቶም በቃ ከማንም በላይ መስራትም ያውቃል መስራትም ይችላል። ካሁን በኋላ አብሮ በኢኮኖሚም በማህበራዊ በባህልም የተሳሰረ ነው። አብሮም እንደሚያድግና በጣም አስተሳሰቡም በጣም እንደሚያድግ እርግጠኛ ነኝ።
ፊዮሪ ፈቃዱ የተባለች ከሰንዓፈ ኤርትራ የመጣች ደግሞ ከ24 ዓመታት በኋላ ከእናቷና ከእህት ወንድሞቿ ጋር በመገናኘቷ መደሰቷን ትገልጻለች።
ከእናቴ ጋር ከእህት ወንድሞቼ እህቶቼ ጋር ነው የተገናኘሁት። ለ24 ዓመት ሙሉ ደግሞ ተለያይተን ነበር በዚህ በኤርትራ ጉዳይ ማለት ነው። አሁን ደግሞ
በሰላም ተገናኝተናል።
ለሃያ አመታት ተለያይተው የነበሩ ቤተሰቦች ሲገናኙ በደስታምባ እየተራጩ ነበር። ቄስ ክፍላይ ከበደ ደግሞ የዘላንበሳ ከተማ ነዋሪ ናቸው። አዲስ አመት የእውነትም አዲስ ሆኗል ይላሉ።
ችግራችን አብረን ልንፈታ እየቻል ግን ማደሎ ማደ መርዶ እንኳን ቢሆን መርዶ በጀርመን በአሜሪካ በሳውዲ አረቢያ ሶስተኛ ሀገር ነው የሚመጣ ከሌ ከሌል ጅሙቷል ወይ ሰርግ ቢሆንም በሱዳን አርገው ነው የሚመጡ እኛም በሱዳን ነው ከሄድን። ስለዚህ የዛሬው አዲስ አመት ለየት ያለ ሁለት ህዝብ ብለን ልባችን ግን አንድ ነው። በሚጣመር ለተለየው ማትችል ህዝብ ነው በባህልም በቋንቋም በትውልድም። ስለዚህ ይህ ሁለት ለሃያ አመታት ተለያይተ የነበረ ዛሬ አብረን ስንውል አመት በዓሉ ጽዋ ስንቀምስ እኔም እስከ ሰራ ሄጄ ከነሱ ጋር ቁጭ ብዬ ተጫውቼ መጥቻለሁ። በጣም ለየት ያለ አዲስ አመት ነው ዛሬ። እንግዲህ የጀመርነውን ሰላም ይቀጥልልን ነው የምንለው።
የኢትዮጵያ ደንበር ተሻግሬ ሰርሃ የተባለ መንደርም ሄጃለሁ። ህዝቡ በደስታና በፍቅር ተቃቅፎ ናፍቆቱን ሲወጣ ይቻላል። አደቀየህ ኤርትራ የሚኖሩ አቶ ዮሐንስም ይህንንም የሰላም ሂደት ተጠናክሮ እንዲቀጥል በተስፋ ጠይቋል።
በጣም ደስ ይላል። እኛም ከድሮ ጠብቀው የነበርንና መግለጫ ያለው ደስታ ነው እና ሁለቱ ህዝብ ተደማምሮ ሁሉም ተቃቅፎ ስታዩ በጣም ደስ ይላል እና ከዚህ በላይ የምሰጠው መግለጫ ያለኝም መጀመሪያ ግንኙነታችን ነው። ከዛም ቀጥሎ ከዚህ የበለጠ ግንኙነት እንዲያደርግልን በሙሉ ተስፋ ነኝ። ይሆናል ደግሞ የበለጠ ሁሉም ይህንን ግንኙነት ጠብቆ ቆየ ነውና ከዚህ የበለጠ እንዲሆን ባለሙሉ ተስፋ ነኝ።
በጉዜ በዘላንበሳ ወደ አድግራት መስመር የኤርትራ መኪኖች፣ ከዘላንበሳ ወደ ሰንዓፈ መስመርም የኢትዮጵያ መኪኖች ሲመላለሱ አይቻሉም። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም።
ሙሉጌታን ለዘገባው አመሰግናለሁኝ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበረ። ቆንጅት
አቤት፣ እንኳን አደረሰን።
እንኳን አብሮ አደረሰን። ከጋዜጠኝነት መጽሐፎች በአንዱ ክፉ ዜና ጥሩ ዜና ነው የሚል አባባል አለ። Bad news is good news የሚል አባባል አለ። ሰሞኑን ግን በተከታታይ ያሰማን ያለናቸው ዜናዎች የተገላቢጦሹን የሚያጠናክሩልን ናቸው።
ጥሩ ዜናዎች ናቸው።
በጎ ዜና ጥሩ ዜና ነው።
እርግጥ ነው።
ተከታዩም ወደዛ ይወስደናል። መጽሔት ይቀጥላል።
ወደሚቀጥለው ዘገባ ስናልፍ ባህር ዳር ነው የሚወስደን። የዛሬውን የአዲስ አመት በዓል ምክንያት በማድረግ የባህር ዳር ከተማ ወጣቶች ደጋፊ ለሌላቸው 90 አረጋውያን የቅርጫት ዕቃ በማደል አስባዋቸው ውለዋል። አስቴር ምስጋናው ዝርዝሩ ልካለች።
ወይዘሮ ቴነት መኮንን በ80ዎቹ እድሜ ክልል ውስጥ ያሉ አዛውንት ናቸው። 7 ልጆች ወልደው 7ቱ ሞተውባቸዋል። ከልጆቻቸው ሞት በኋላ በዓልን እንደ በዓል አሳልፈው ታያውቁም ነበር። ከቅርብ ጊዜ ወዲህ ግን የባህር ዳር ከተማ ወጣቶችና ተወላጆች በሚያደርጉት ድጋፍ በዓልን ያለ መከፋት እንደሚያሳልፉ ይናገራሉ።
የልደት እንበላለን። የልደት አሁን ከክም የተንሳይ እንበላና ደግሞ አሁን ይሄ ቅዱስ ዮሐንስ ልንበላ ነው። ይሄ ሁላ ምንድነው? ረዳቱ ይበዛል። እናንተንም አውላ ያግባልን፣ እናንተንም ያሰንብትልን፣ ያቆይልን። ሲያርዱ ስጋ ሀብታሙ ሲያመጡ እንዲህ አርገው ሲበሉ የነበረው እኛ ከክም ዘልዝለን ሰቀል ሲሰሩ ሰራን፣ ሲጋግሩ ጋገር። ምንድነው ይሄ? በሀገር ላይ በወጣቱ ላይ
ሙያታሌ ማንሴት ናቸው። በሚኖሩበት ደሳሳ ጎጆ ውስጥ ብቻቸውን ዘግተው ተቀምጠው አገኘናቸው። በአውደ አመቱ
ይኸው ለበዓል ቅርጫ ስጋ አዘጋጅተን ነበር። እቺን ቅርጫ ስጋ አምጥተንልዎታል። እንኳን አደረሰዎት ብለን
አደረሰን። እናታለን። እርጥብ ሁኑ።
አሜን።
በወጣችሁበት በገባችሁበት እርጥብ ሁኑ ይስጣችሁ።
አሜን።
የመስቀል ብርሃኑ ደግሞ ያድርሳችሁ።
አሜን።
ለዚሁ ፕሮግራም ብሎ ከአሜሪካን ሀገር ሲያትል ድረስ የመጣው ወጣት ተፈሪ መኮንን እርዳታ በገንዘብም በአልባሳትም መስጠት ይቻል ነበር፣ ግን እርድ ፈጽሞ አንድ ላይ አረጋውያንን እንዲበሉ ማድረግ ለማህበራዊ መስተጋብር መጎልበት መልካም ስለሆነ ነው ይላል።
እንግዲህ በባህላችን አዲስ አመት ሲመጣ ወይም ደግሞ እንደዚህ ፋሲካ ሲመጣ ወላጆች ሚስ የሚያደርጉት ትልቁን ከባህላችንም አንዱ የቅርጫ የበግ እነዚህ የማህበራዊ እንትኖች ናቸውና ይሄ ደግሞ አንዱ የአብሮነታችን መግለጫ ነውና ያንን ለማስተዋወስ ነው ከነሱ ጋር ባህሉን ለማሳለፍ
መልካምነት ለራስ ነው አዝሩ ይከፍላልና የሚሉት የከተማዋ ኗሪ አቶ ተፈራባተ ወጣቶቹ የሚያደርጉት በጎ አድራጎት ባህል ሆኖ ቢቀጥል ምኞታቸው እንደሆነ ይናገራሉ።
መጎልበት መዳበር ያለበት ስራ ነው ይሄ። አቅም የሌላቸውን መርዳት፣ ወሩታቸው የሞቱባቸውን ሰዎች ማገዝ እንደዚህ ይሄ በጣም ያስፈልጋል።
በባህር ዳር ከተማና በውጭ ሀገር የሚኖሩ የከተማዋ ተወላጅ ወጣቶች ከአራት አመት በፊት ነበር ቁጥራቸው 90 ለሚሆኑ አረጋውያን ስራቸውን የጀመሩት። ከዚህ በተጨማሪ በየወሩ 4400 ብር ድጋፍ እንደሚያደርጉላቸው ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
መስከረም 1 አሜሪካውያን በትካዜ የሚያስታውሱት በሐዘን ስሜት የሚያሳልፉት ቀን ነው። መስከረም 1994 ዓመተ ምህረት ልክ የዛሬ 17 ዓመት የአልቃይዳ ሽብርተኞች ኒውዮርክ፣ ቨርጂኒያና ፔንሲልቬኒያ ላይ ባደረሱት ጥቃት ወደ 3000 የሚጠጋ ቁጥር ያለው ሰው አልቋል። ፕሬዚደንት ዶናልድ ትራምፕ እና ምክትል ፕሬዚደንት ማይክ ፔንስ እንዲሁም ሌሎችም የመንግስቱ ባለስልጣናት በተለያዩ ስፍራዎች እየተከናወኑ ባሉ የዝክር ስርዓቶች ላይ እየተገኙ ናቸው ከየቤተሰቦች ጋር። ፕሬዚደንቱ ሻንክስቪል ፔንሲልቬኒያ በሚገኘው የመታሰቢያ አውድ ላይ ተገኝተዋል። ሻንክስቪል በበረራ ቁጥር 93 ተመዝግቦ የነበረው የዩናይትድ አየር መንገድ አይሮፕላን ውስጥ የነበሩ 40 ተሳፋሪዎች ከጠላፊ ሽብርተኞች ጋር ተናንቀው ከተቆጣጠሩት በኋላ የተከሰከሰባት ስፍራ ነች። ሰይጣናዊ አድራጎቶች ሲሉ ፕሬዚደንቱ የጠሯቸው ጥቃቶች የአሜሪካን መንፈስ ወይም ለነጻነት ያላትን ቁርጠኝነት አልሰበሩትም ብለዋል። እስከዛሬ በዘለቀው ልማድ መሰረትም ፕሬዚደንት ትራምፕ መስከረም 1ን ወይም ሴፕቴምበር 11ን የሀገር ፍቅር ቀን ሲሉ አውጀዋል። ፕሬዚደንት ትራምፕ በዚያ ለተሰበሰቡ የአርባዎቹ መንገደኞች ቤተሰቦች ሲናገሩ አብረናችሁ ነን ብለዋል።
Your tears are not shed alone, for they are shared grief with an entire nation.
እንባዎቻችሁን ያፈሰሳችሁት እናንተ ብቻችሁን አይደለም ብለዋል ፕሬዝዳንት ትራምፕ። መላይቱ ሀገር ብርቱ ሀዘናችሁን ተካፍላለች። ከያንዳንዷ እናትና ከያንዳንዱ አባት ጋር አብረን አዝነናል። ከያንዳንዷ እህትና ከያንዳንዱ ወንድም ከያንዳንዳቸው ወንድና ሴት ልጆች ጋር መላ ሀገሪቱ አብራዝናለች። ይህ ሜዳ ለድፍን ዓለም የሚያስገነዝበውና የሚናገረው አሜሪካ ለክፋት አድራጎቶችና ለአምባገነናዊነት የማትበገር ሀገር መሆኗን ነው። ፕሬዚደንት ትራምፕ ዛሬ እዚህ የተሰበሰብነው አሉ ፕሬዚደንቱ በመቀጠል አሜሪካ አንድ ሆና ከቆመች በመድር ላይ ሊከፋፍላት የሚችል አንዳች ኃይል እንደሌለ የሚያስገነዝበንን ጊዜ የማይሽረውን እውነታ ለማስተዋወስ ነው ብለዋል ፕሬዚደንት ትራምፕ በሻንክስቪል ስነ ስርዓት ላይ። እስቴቶቻችን ጽኑ ናቸው። ህዝባችን ተጠናክሮ ይቀጥላል። ሀገራችን ብርቱ ነች። የምንወዳቸው ወገኖቻችን ትዝታ ከቶ አይደበዝዝም ሲሉ አክለዋል። በዚያው ዕለት በበረራ ቁጥር 77 ይበር የነበረ አሜሪካን አየር መንገድ አይሮፕላን በዋሽንግተን ሰዓት ከረፋዱ 3 ሰዓት ከ37 ደቂቃ ላይ የዩናይትድ ስቴትስን የመከላከያ መስሪያ ቤት ህንጻ ፔንታገንን መታ። በአይሮፕላኑ ላይ የነበሩ ሁሉም ተሳፋሪዎች አለቁ። ፔንታገን ውስጥ ሥራ ላይ የነበሩ 125 ሰዎች ተገደሉ። የፔንታገን መታሰቢያ ድርጅት ፕሬዝዳንት ጄምስ ሌቻክ ከባልደርባዬ ከካርላ ባብ ጋር ሲጫወቱ ያንን በራሳቸው ህይወት ውስጥ መቼም የማይሽር ያሉትን ጠባሳ ያኖረባቸውን እለት አስተውሰዋል።
My brother Dave, my younger brother, was killed in the Pentagon on 9/11.
ታናሽ ወንድሜ ዴቭ በዚያ የመስከረም አንድ ጥቃት ተገድሎብኛል። የዋሽንግተን ዲሲ የግድያ መከላከል ፖሊስ ባልደረባ የነበረ የህቴ ባል ወደ ህንጻው ዘልቆ ገብቶ ነበርና በዚያ የቀረ ማንም ሰው ስላልነበረ ከአምስት ሰዓታት በኋላ የወጣ ሰው ካልነበረ እጅግ ለከፋው አጋጣሚ እንድንዘጋጅ ነገረን ብለዋል። የመስከረም አንዱ የመታሰቢያ ድርጅት ፕሬዚደንት ጄምስ ሌቻክ አሁን እየመሩ ያሉትን ድርጅት ያቋቋሙት ለወንድማቸው መታሰቢያ መሆኑን ተናግረዋል። የሞቱትን መቼም አንድረሳቸውም። በዚያች ዕለት ምን እንደተፈጠረ ሌሎችም ዘወትር እንዲያስታውሱ እንሰራለን ብለዋል። ፔንታገን ውስጥ የተሰራውን መታሰቢያ ሌቻክ እያዘዋወሩ ለካርላ አሳይተዋታል። ወንድማቸው ዴቪድ ቀመጥበት የነበረውን ወንበርና የሌሎቹንም የተገደሉት ሰዎች የተወለዱበትን ዓመተ ምሕረት የሚያሳይ ጊዜ ሰሌዳና ህንጻውን የመታው አይሮፕላን የበረረበትን መስመርና አቅጣጫ የሚያሳይ የወንበሮች አደራደር፣ ሌላውንም የመታሰቢያውን አዘገጃጀት አዘዋውረው አስጎብኝተዋታል። ከዋሽንግተን ዲሲ ወጣ ብሎ በሚገኘው ፔንታገን ዛሬ በተካሄደው የመታሰቢያ ስነ ስርዓት ላይ ምክትል ፕሬዚደንት ማይክ ፔንስ እና የመከላከያ ሚኒስትሩ ጂም ማቲስ ተገኝተዋል። ኒውዮርክ ውስጥም ሁለቱ መንታ ህንጻዎች ቆሞ በነበረበት ግራውንድ ዜሮ ተብሎ በተጠራው ስፍራ በተካሄደው የከበደ የመታሰቢያ ስነ ስርዓት ላይ በሽብር ጥቃት ወቅት የተገደሉ ሰዎች ስሞች በትካዜ በታጀበ መንፈስ ተነበዋል። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል። ዋሽንግተን ዲሲ ላይ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት እየተላለፈላችሁ ያለውን የአሜሪካ ድምጽ ራዲዮ ጣቢያ የመስከረም 1 2011 ዓመተ ምህረት ዝግጅት ነው እየሰማችሁ ያላችሁት። ዌብሳይታችን amharic.voanews.com ነው። እንዲሁም በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕን በነጻ ጭናችሁ ዝግጅቶቻችንን ተከታተሉ። የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታዬ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና ቆንጂት ከአንቺ እንጠብቃለን።
በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን የሰርሃ ዛላምበሳን የመገናኛ ኬላዎች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ በዛሬው ዕለት ከፍተዋል። በኢትዮጵያና ኤርትራ ድንበር ዛላምበሳ አካባቢ ላይም የሁለቱ ሀገሮች ህዝቦች አዲስ ዓመትን በጋራ አክብረዋል። ለ20 ዓመታት ተለያይተው የኖሩ ቤተሰቦችም በዛሬው ዕለት ተገናኝተዋል። በበዓሉ ላይ በሺዎች የሚቆጠሩ የሁለቱ ሀገሮች ህዝቦች መገኘታቸው ታውቋል። በቅርቡ ሜዲተራኒያን ባህር ሊቢያ ጠረፍ አካባቢ ከ100 በላይ ፍልሰተኞች የተጫኑባት የጎማ ጀልባ ተገልብጣ በሙሉ ማለቃቸው ተገልጿል። ድንበር የለሽ ሐኪሞች ቡድን እንዳስታወቀው በዚህ የአውሮፓውያን መስከረም ወር መጀመሪያው ላይ በደረሰው አደጋ የሞቱት ፍልሰተኞች የሱዳን፣ የግብጽ፣ የሊቢያ፣ የማሊ፣ የአልጄሪያና የካሜሩን ዜጎች እንዳሉባቸው ነው የተነገረው። ኬንያ በሕገ ወጥ መንገድ ሀገሯ የሚኖሩ የውጭ ሀገር ዜጎች ላይ እያደረገች ያለውን አሰሳ እንደምትቀጥል ተናግራለች። የኬንያ የሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ ማቲያንጊ በኬንያ የሚገኝ ማናቸውም የውጭ ዜጋ ተገቢው የመኖሪያ ፈቃድ ከሌለው ወደ ሀገሩ እንዲመለስ እናደርጋለን ብለዋል።
አመሰግናለሁ ቆንጂት። አንድ ቮሃን የሚባል አሜሪካዊ ጋዜጠኛ አንድ ቁም ነገር ጽፎ ነበረ። ተስፈኛ ሰው አዲስ ዓመት መግባቱን፣ ተስፋ ቆራጭ ደግሞ አሮጌው ዓመት ማለቁን ለማረጋገጥ አይናቸውን አፍጥጠው ያድራሉ ብሎ ነበረ። እንግዲህ አሁን አዲሱ ዓመት ላይ እንገኛለን። ማን አይኑን አፍጥጦ እንዳደረ ለምን አይኑን አፍጥጦ እንዳደረ ለአድማጮቻችን
ተዋለ
ስለምንስ እንደተደሰተ ተስፋውም ነበረ ተስፋ ያልቆረጠም ካለ ምንድነው ተስፋ ያልቆረጠም ካለ ምንድነው ችግሩ ወደ ተከታዩ ዝግጅታችን እናልፋለን አሁን ንግድና ምጣኔ ሀብት
ህዝብን ማዕከል ያደረገ ተስስር በመፍጠር የሀገሪቱን የኢኮኖሚ አቅም መገንባት እንደሚቻል አንድ የኢኮኖሚ ባለሙያ ጥቆማ አቅርበዋል። ባሳለፍነው ቅዳሜ ዋሽንግተን ዲሲ ውስጥ በመደመር ሐሳብ ስር የውይይት ሐሳብ ካቀረቡ ባለሙያዎች ውስጥ በዓለም ባንክ ከ30 ዓመታት በላይ በከፍተኛ አማካሪነት የሰሩት ዶክተር አክሎግ ቢራራ መደመርን መርህ ያደረገ የኢኮኖሚ መዋቅር እንዴት ይገነባል በሚል ጽሑፍ አቅርበዋል። ውይይቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አሰናድታለች።
ከአርባ ዓመታትና ከዚያ በላይ በኢትዮጵያ መንግስት ላይ በተለያየ ዘርፍ ትችትን ሲሰነዝሩ የቆዩ የመንግስትን አካሄድና ፖሊሲዎች ሲቃወሙ የነበሩ ምሁራን ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ተሰባስበው ቅዳሜ ዕለት ውይይት አካሄደው ነበር። ካደረጉት ውይይት ጎን ለጎን አብዛኞቹ ያስደሰታቸው ጉዳይ ሐሳቦቻቸውን በነጻነት በኢትዮጵያ ኤምባሲ ጣሪያ ስር ተሰባስበው ማቅረብ መቻላቸው እንደሆነም ሲናገሩ ተሰምተዋል። አንዳንዶቹ ከ40 ዓመት በኋላ ለመጀመሪያ ጊዜ እዚህ ግቢ መጣው በማለት በግርምት ዙሪያ ገባውን ይያዩ ሲናገሩም ተስተውለዋል። ብዙ ጽሑፎችም ቀርበዋል። መደመርን መርህ ያደረገ ኢኮኖሚያዊ መዋቅር እንዴት ይገነባል? መደመር በኢኮኖሚ ህይወታችን እንዴት ይገለጻል? የሚል መነሻን ሐሳብ ይዘው ጽሑፍ ያቀረቡት ዶክተር አክሎግ ቢራራ የኢትዮጵያ የኢኮኖሚ አወቃቀርና የኢኮኖሚ ፖሊሲ ጉዳይ ላይ የማይስማሙበትን ሐሳብ ከተቃቀሱ በኋላ
በዚህ ቤት በኢኮኖሚ ፖሊሲ ላይ ያለኝን ልዩነት አቀርባለሁ ብዬ አስቤ አላውቅም። ይሄንን እድል ስላገኘው ራሱ ትልቅ ለውጥ መታየቱን ያሳያልና እድለኛ ነን እንላለን።
በኢኮኖሚው ፖሊሲ ላይ ቀጣይ ጠንከር ያለ ውይይት እንደሚያስፈልግም ገልጸዋል። በመደመር ውስጥ በኢትዮጵያ ያሉ የሚዳሰሱና የማይዳሰሱ ጥሪቶችን ወደ ሀብት መቀየር ይቻላል ያሉበትን ቀመርም ስርድተዋል።
ኢትዮጵያ ብዙ ጊዜ ስንናገር ኢትዮጵያ ሞዛይክ ናት እንላለን። ሞዛይክ ማለት ብዙ ስልት ህዝብ ያለበት ማለት ነው። ይሄ እንቁ ነው። ለኔ ጉራጌ፣ ወላይታ፣ አማራ፣ ትግሬ፣ ኦሮሞ፣ ሶማሌ ብርቅ ነው። ብርቅ ህዝብ ነው። ያንደ ካፒታል በነገራችን ላይ ሰሜን ሄደን ብናየው በሰሜን በኩል ትግራይን ብንወስድ ቢያንስ 200 አብያተ ክርስቲያናት አሉ። ትግራይ ብቻ ቢያንስ የአክሱም ሐውልት ብናውቅበት ከግብጽ ፒራሚድ ያላነሰ ካፒታል ነው። ይሄን ለኢንዲኬት ለማድረግ ነው የምፈልገው። ሰሜን ስንሄድ ትግራይ የቱሪስት ማዕከል ሊሆን ይችላል። ግን ስፔሻላይዜሽን የሚባል ነገር አለ በኢኮኖሚክስ። በእድገት ስፔሻላይዝድ የሆነ ሚና እንዲኖረን መቀበል ይኖርብናል። ሀብታችን ነው ብለን ሁላችንም ኢትዮጵያን መቀበል ይኖርብናል። የአክሱም ሐውልት የሚጎበኝ አማራም፣ ጉራጌም፣ ወላይታም መሆን አለበት። የውጭ ቱሪስቶች ብቻ አይደሉም። 110 ሚሊዮን ህዝብ በሚባልበት ጊዜ 110 ሚሊዮን ኮንሱመር ማለት ነው። ከዚያ ውስጥ 10% 20% የአክሱምን ሐውልት ቢጎበኝ ምን ያክል ገቢ ይገኛል? ከዚያ ጋር የተያዙ ምስሮችን እናስታውስ።
በኢትዮጵያ የሚከበሩ የተለያዩ በዓላትንም አንዱ ያንዱን እየጎበኘ የሥራ ዕድል መፍጠር እንደሚቻልም ጥቆማ አቅርበዋል።
አሸንድዬ በትግራይ ይከበራል። አሸንድዬ በወሎ ይከበራል። በአማራ ክልል በሚባለው ይከበራል። ይሄ እኮ የኢኮኖሚ አውታር ነው። ብናውቅበት ጌጣጌጦች ይሰሩበታል። ሆቴሎች ይሰሩበታል። በበዓል ጊዜ ሰውን ማርስበት ማለት ነው። ምግብ አቅርቦት አለው። ኮምፖዚት የሆነ በጥቅሉ ነው ማየት ያለብን። ብዙ ጊዜ የምናየው ወርቅ ብቻ እንላለን፣ ወርቅ ተገኘ እንላለን። ወርቅ ኦኬ፣ ማዕድን ጥሩ ነው። ግን ይህም ማዕድን ነው ለማለት የምፈልገው የአክሱም ሐውልት ማዕድን ነው። የላሊበላ ቤተክርስቲያናት ማዕድን ናቸው። እንደዚያ እናስበው። የፋሲል ግንብ ማዕድን ነው። እንደዚያ እናስበው። ፔትሮሊየም የለንም ብለን አንጨነቅ። ያለንን ፔትሮሊየም ኢንቨንቶሪ እናውጣለት ነው ዋናው እንትኔ አርጉመንቴ። እና ከሰሜን ወደ ደቡብ በሚሄድበት ጊዜ እንቁ የሆኑ ጥሪቶች አሉን። ኢንታንጀብል የሆኑት ባህሎች አሉ። በኦሞ ሸለቆ የሚገኙ ባህሎች፣ ህዝቦች የሚያሳዩት ባህሎች አሉ። በጋምቤላ እንቁ የሆኑ ባህሎች አሉ። በቤኒሻንጉል ጉሙዝ እንቁ የሆኑ ባህሎች አሉ። እስካሁን ድረስ ያየነው የብሔር አወቃቀሩ አንዱ ችግር በኢኮኖሚ ላይ የሚያመጣልን ምንድነው? እነዚህን ለመደመር አላስቻለንም።
በየቦታው ኢንዱስትሪ ፓርክ መገንባት ብቻውን የሥራ ዕድል ለመፍጠር በቂ ባለመሆኑ ሰላምን በማረጋጋት ኢኮኖሚውን ማሳደግ እንደሚቻልም መክረዋል።
በእያንዳንዱ ሀገር ስትሄዱ ስትጎበኙ አብዛኛውን የሥራ ዕድል የሚፈጥሩት እነማን ናቸው? ትንንሽ ኢንዱስትሪዎች ናቸው። 90% የሚሆነውን ዕድል የሚፈጥሩት እነሱ ናቸው። ለእያንዳንዱ ሴት እናት እህት የሚሰሩት ኢንተርፕራይዝ ኢምፓወርድ ሆነው በአካባቢያቸው ያለውን ወደ ፈጠራ ቢለውጡት ኢትዮጵያ በጥቂት ዓመታት ትራንስፎርም ለመሆን የምትችልበት እድል አላት። እነዚህን ከሰሜን ወደ ደቡብ የሚታዩ የሚዳሰሱና የማይዳሰሱ ጥሪቶች በደንብ ከተጠቀምንባቸው አገራችን በፍጥነት ሌሎች አገሮች ከደረሱበት ደረጃ ላይ ልትደርስ ትችላለች።
እነዚህን የሚዳሰሱና የማይዳሰሱ ጥሪቶችን ወደ ሀብት ለመቀየር መጀመሪያ ያሉትን ሀብቶች ቆጠራ አድርጎ ማወቅና መመዝገብ ያስፈልጋል ብለዋል ዶክተር አግሎግ።
የዳታ ባንክ ይኑረን፣ እንወቃቸው። እዚህ ያለነው እያንዳንዳችን የኢትዮጵያ አምባሳደር ለመሆን እንችላለን በእያለንበት። እነዚህን ወቋቸው፣ ህዝቡና ጎብኚዋቸው እንችላለን። እንደዚያ ነው አዲቲቭ የሆነ መደመር ሊፈጠር የሚችለው እያንዳንዳችን የእድገት አምባሳደር ስንሆን ነው።
ዶክተር አክሎክ ሀገር ውስጥ የሚገኙ የቱሪስት መስህብ የሆኑ ቦታዎች ተለይተው በሀገር ውስጥ የኢኮኖሚ ትስስር መፍጠር የሚቻልበትን መንገድ ከጠቆሙ በኋላ በውጭ ሀገር የሚገኙ ባለሙያዎችም ተለይተው ተቆጥረውና ተመዝግበው በሙያቸው የሚያገለግሉበትን መንገድ መፍጠር ጠቃሚ እንደሆነ ምክር ሰጥተዋል። በእለቱ ከህገ መንግስት ማሻሻል እስከ ሀገር ግንባታ የተለያዩ ሀሳቦች ተነስተው ተወያይተዋል። ሌሎችን በሌላ ጊዜ መለሰባችኋለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት።
የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ብርሃን እንኳን አደረሰሽ። ቴክኒሽያኑ ኦድሬስ ሪጅስ እሱንም በአማርኛ እንኳን አደረሰ ብለው
እንኳን አደረሰ
ተርጉሚለት። የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች።
እንኳን አደረሰሽ
ሁላችሁንም እንኳን አደረሳችሁ። ሶሎሞን እንኳን አደረሰ። አበባ ሰርቼ ሰጣለሁ።
እሺ።
የዜናና የትንታኔ መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። አሁን የሙዚቃ አረፍት፣ የአዲስ አመት ሙዚቃ ልንጋብዝ መሰለኝ።
የአዲስ አመት ሙዚቃ እስቲ ሀመል ማላባተን እንጋብዝ። እዚህ ጋ
መልካም
አውደ አመት ናፍቀናል። እስከ ዚዛ ሰንተር እንደ
Yes, I'm a just my bitch. You're gonna be.
ሌሎችም እንደዚሁ አንድ ሁለት ዘፈኖችን ይዘን እንመለሳለን። ለንቁጣጣሹ ይህ የአሜሪካ
ድምፅ በአመቱ በቸር ያምጣህ ግሩም ዜማ ነው። የሀመልማል
ዜማ ቆንጆ ነው። እናመሰግናለን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የኮሪያ ሕዝባዊ ዲሞክራቲክ ሪፐብሊክ ወይም ሰሜን ኮሪያ የኒውክሌር ጦር መሳሪያ ፕሮግራሟን እንድታፈርስ ለማገዝ በሚደረገው ጥረት የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ባለፈው ዓመት ውሳኔ 2375ን ማሳለፉ ይታወቃል። ዩናይትድ ስቴትስ ይህን ውሳኔ ተግባራዊ ለማድረግ በቁርጠኝነት ተነስታለች። የጸጥታው ጥበቃ ምክር ቤት አባላትና መላው የተባበሩት መንግሥታት ድርጅት አባል አገሮች ሰሜን ኮሪያ ላይ ማዕቀቡ እንዲጸና ስምምነት ላይ ደርሰዋል። ይህን ቃላቸውን ያከብራሉ ብለንም እንጠብቃለን ብለዋል የውጭ ጉዳይ ሚኒስትር ማይክ ፖምፒዮ እንደ አውሮፓ አቆጣጠር ባለፈው ሐምሌ 20 ቀን ባደረጉት ንግግር። ማዕቀቦች ተግባራዊ ሳይሆኑ ሲቀሩ የኒውክሌር ጦር መሳሪያን የማውደም ሐሳብ በራሱ ይጠፋል። በአሁን ወቅት ሰሜን ኮሪያ የተባበሩት መንግስታት ድርጅት ከፈቀደላት ኮታ በላይ የነዳጅ ውጤቶችን ወደ አገሯ በገፍ እያስገባች ነው። እነዚህ ከአንድ መርከብ ወደ አንድ መርከብ የሚደረጉ ዝውውሮች ናቸው በይበልጥ እየተሰራባቸው ያሉት ነው ያሉት። እንደ አውሮፓ ቆጣጠር ባለፈው ነሐሴ 21 ቀን ዩናይትድ ስቴትስ የገንዘብ ሚኒስትሯ በሁለት የሩሲያ የመርከብ ኩባንያዎች ላይ ማዕቀብ ጥሏል። እነዚህ ኩባንያዎች የተጣራ ነዳጅ ወደ ሰሜን ኮሪያና አብረው ወደሚሰሩት 6 ጀልባዎች ያመላልሱ የነበሩ ናቸው። ማዕቀቦቹ ባለፈው መስከረም 21 2017 እንደ አውሮፓ አቆጣጠር ከተላለፈው ውሳኔ 13810 መሰረት ተፈጻሚ የሚሆኑ ናቸው። ሁለቱ ኩባንያዎች ፕሪሞሪ ማሪታይም ኃላፊነቱ የተወሰነ ማህበር፣ ሌላው ጉድዞን ሺፒንግ ኃላፊነቱ የተወሰነ የግል ማህበር ሲሆኑ ማዕቀብ ከተጣለባቸው 6 የሩሲያን ሰንደቅ ዓላማ የሚያውለበልቡ ኩባንያዎች መካከል ገዢው ኩባንያ የሰሜን ኮሪያው ታኤሶን ባንክ ነው። ይህ ባንክ ደግሞ ቀደም ሲል በዩናይትድ ስቴትስና በተባበሩት መንግስታት ድርጅት ማዕቀብ ተደርጎበት የነበረ ነው። የሰሜን ኮሪያን ሰንደቅ ዓላማ የሚያውለበልቡና ከመርከብ ወደ መርከብ ዝውውር የሚያደርጉ የሩሲያ ወይንም የሌላ አገር ጀልባዎች በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሕግ መሰረት የተከለከሉ በዩናይትድ ስቴትስ ማዕቀብም የተጣለባቸው ናቸው። ይህን በጽሑፍ ያስቀመጡት ደግሞ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙኒቺ ናቸው። እነዚህን ውሳኔዎች ያለማክበር ሰሜን ኮሪያ የኒውክሌር ጦር መሳሪያውን በተሟላና በተረጋገጠ ሁኔታ ማውደሟ እስኪታወቅ ድረስ እንደጸኑ የሚቆዩ መሆናቸውን መረዳት ያስፈልጋል።
ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ አሁን የጥያቄው መልስ የፕሮግራም ማሳሰቢያ አለን።
በኢትዮጵያ ለረጅም ዓመታት ሲጠየቅ የነበረው የዲሞክራሲ ለውጥ መልካም ጅማሮ ላይ እንዳለ የፖለቲካ ገምጋሚዎች ይናገራሉ። ወደ ስልጣን ከመጣ የወራት እድሜ ያለው የጠቅላይ ሚኒስትር አብይ አህመድ አስተዳደር ወቅታዊ የሆኑ የህዝብ ጥያቄዎችን
መልስ እየሰጠ ነው። ተፎካካሪ የሚላቸውን የፖለቲካ ቡድኖችም ከያሉበት ከየውጭ ሀገሩ ጋብዟል። ከአጎራባች ሀገሮች ጋርም ሰላም እየፈጠረ ነው። በኢትዮጵያ የተጀመረው ለውጥ እንዴት ሊጸና ሊጎለብት ይችላል? ከፖለቲካ ድርጅቶች፣ ከመብት ተሟጋቾች፣ ከህዝቡስ ምን ይተበቃል? እነዚህን ጥያቄዎች በመንበንለስ እንዲያግዙን ሁለት የፖለቲካ መሪዎችን ጋብዘናል። የኦሮሞ ፌደራሊስት ኮንግረስ አመራር አባል አቶ በቀለ ገርባና ቀድሞ የአንድነት ፓርቲ ምክትል ሊቀመንበር አቶ አንዱ ዓለም አራጌን ጋብዘናል። ጥያቄዎቻችሁን በ2022059942 የውስጥ መስመር 14 በኢሜል ደግሞ horn@voanews.com እንዲሁም በቪኦኤ አምሃሪክ ፌስቡክ ላይ አኑሩ፣ አድርሱን። በድምፅም በጽሑፍም ስልክ ቁጥራችሁን በኢሜይል ብታሳውቁን ደውለን ከመልሰጮቹ ጋር እናገናኛችኋለን። ለጥያቄው መልስ ዝግጅታችን ይቀጥላል። እንግዲህ የሰሞኑ ሀሪኬን ነው መሰለኝ ጉሮሮሽን ትንሽ
በአመት በዓል ምን ያስለቅሳታል ታይሉ ኃይለኛ ጉንፋን በኋላ የተከተለ ነው።
ደህና ተመልሰሻለሁ?
ደህና ነኝ፣ ደህና ነኝ።
ወደ ተከታዩ ግብዣችን እንሂድ። እንቁጣጣሽ ካዘጋጀ ነው አንዱን እንጋብዝ። አሁን ደመረ ለገሰ ነው ከጀርባ እየሰማችሁ ያላችሁት። አውደ አመት ይቀጥላል ዝግጅታችን።
አዲስ አመት መስላል እዚህ ስቱዲዮ ውስጥ።
አዎ በጣም ደስ ይላል። ሁሉ ጊዜ ሁሉም አዲስ አመት እንደዚህ አይነት ቢሆን ጥሩ ነው አይደለም ቆንጆት?
ይሁን መመኘት ነው የሚያስፈልገው።
አዎ መልካም ምኞት ጥሩ ነገር ያመጣል።
በነገር ላይ ሶሎሞን እዚህ ጋር የዛሬውን አዲስ አመት በዓል ምክንያት በማድረግ የባህር ዳር ከተማ ወጣቶች 90 ለሚሆኑ አረጋውያን የቅርጫ ስጋ በማከፋፈል አስበዋቸው ረድተዋቸው ጥሩ በዓል እንዲሆንላቸው ማድረጋቸውን አስቴር ምስጋናው ዘግባልናለች። በየአካባቢው እንዲህ አይነት በጎ አድራጎት የሚያደርጉ ወጣቶችም ሌሎችም ይኖራሉና ብታደርሱን ያደረጋችሁ ብናሳውቅ ጥሩ ነው። አካፍሉን።
መልካም ነው። መልካም መልእክት ነው። እስቲ ለባህር ዳር ወጣቶች አንድ ነገር እንጋብዝ። እኛን መስታወት አረጋው ጋብዛናለች ከጋቢና። እኛ ደግሞ ለባህር ዳር ወጣቶች ግብዣ እናድርግ። እንኳን አደረሳችሁ።
ሲመጣ በጣም በሩባቸው በቀደማ ቡባል የበጉ የዶሮ የሳናት ወህ የቀደደም ከተዋጀም በተራሩ ተላብሶ በደስታ ለክብር አውዳመ ሲመጣ እጅጉን ደስና ወዳም ደስና
እንግዲህ ዝግጅታችን ወደ መጠናቀቁ ነው። ትንሽ ጊዜ ቀርታለች። ከወጣትነቱ ዘለቃለች አሁን የኛ ፕሮግራም ማለት ነው። ለአዲስ አመት የሚባል ነገር አለ። ውጪ ማምሸት ሲፈቀድልህ ወጣት ነህ ማለት ነው። ውጪ ለማምሸት ስትገደድ ግን እድሜ ተገባለ።
በዋዜማው ማለት ነው።
ለአዲስ አመት ዋዜማ። ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን በዚሁ ተጠናቀቀ። በዋና አዘጋጇ ትዝታ በላቸውና በሌሎችም ባልደረቦች ስም በድጋሚ እንኳን አደረሳችሁ እያልን ልንሰናበት ነው።
የትግርኛ ባልደረቦቻችን ተወልደና ገብረ ገብተዋል። ለእናንተም ለባልደረቦቻችን ለትግርኛ ቋንቋ አድማጮቻችን ርሁስ አዲስ አመት እያልን እንሰናበታለን። ልክ ነኝ?
መልካም አዲስ አመት ለሁላችን።
እንኳን አደረሰን።
እንኳን አደረሰን።
አብራችሁን ስለቆያችሁ እናመሰግናለን። ከዘሪቱ ጌታሁን ጋር እንቁጣጣሽ እያላችሁ አብራችሁ እስከ ዝግጅቱ ፍጻሜ ቆዩ። በእኛ በኩል ጤና ይስጥልን።
ደህና